ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተብኝ እንደምን አመሻችሁ ቆንመስቻችን። ዛሬ ሰኞ ሐምሌ 16 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የምን ምርጫ የሽግግር መንግስት ምስረታ እንጂ በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ቀርበው የነበሩ ለአሁን ወቅታዊ የሆኑ ሀተታዎችን በተከታታይ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። ሰሞኑን በባሌ በጎባ ከተማ በተቀሰቀሰ ግጭት በርካታ ዜጎች ህይወታቸውን ማጣታቸውና የአካልና የንብረት ጉዳት መድረሱን የተለያዩ ምንጮች ገልጸዋል። ቀድሞ በአካባቢው ታጋይ የነበሩት የሃጂ አደም ሳዶ ሐውልት በከተማው እንዲተከል ጥያቄ ቀርቦ የነበረ መሆኑ ቢታወቅም በከተማዋና ከከተማው ውጭ ያሉ ወጣቶች በድንገት በመሰባሰብ በከተማው መሃል የነበረውን የቀይ ቀበሮ ሐውልት አፍርሰው የሃጂ አደም ሳዶን ምስል ተክለዋል። ይህንን የተቃወሙ ሌሎች ወጣቶች ምስሉን አውርደው በኢትዮጵያ ሰንደቅ ዓላማ በመተካታቸው ልዩነቱ ተባብሶ ወደ ግጭት ያበራ መሆኑና በዚህም ምክንያት በርካታ ጉዳት ሊደርስ ይችላል መሆኑ ታውቋል። ግጭቱ ከቀዳሜ ጀምሮ ያላባራ ሲሆን እስካሁን 7 ሰዎች መገደላቸውና ቁጥራቸው ያልታወቀ ሰዎች ቆስለው በሆስፒታል እየታከሙ መሆናቸው ተነግሯል። የአካባቢው ፖሊሶች ወገንተኛ መሆናቸውና ግጭቱን ማስቆም ባለመቻላቸው የጸጥታ ኃይሎች ወደ ቦታው ገብተው ሁኔታውን ለማረጋጋት ሞክረዋል። በአዲስ አበባ የሚኖሩ የጎባ ከተማ ተወላጆች ሰኞ በለማ መገርሳ ጽህፈት ቤት ፊት ለፊት የተቃውሞ ሰልፍ አድርገዋል። የሰልፈኞቹ ተወካዮች ከባለ ስልጣኖች ጋር ባደረጉት ውይይት የሃጂ አደም ሳዶን ሐውልት በከተማ መተከሉን እንደማይቃወሙ ገልጸው ለሐውልቱ የተከለለ ቦታ ግን ሆን ተብሎ ግጭት ለመፍጠር የተደረገ መሆኑን ገልጸዋል። ሰኞ ሐምሌ 16 ቀን በጅጅጋ ከተማ አብዲ አሊ ከስልጣን እንዲነሳ በመጠየቅ የተቃውሞ ሰልፍ ሲያካሂዱ የነበሩ ነዋሪዎችና የሶማሌ ልዩ ፖሊስ ግጭት ፈጥረው ጉዳት መድረሱ ተነገረ። በግጭቱ የደረሰው ዝርዝር ጉዳት ግን አልተገለጸም። በከፋ ዞን ሁለት ወረዳዎች ለአንድ ወር ያህል የዘለቀ የተቃውሞ እንቅስቃሴ ወደ ግጭት ተለውጦ በዘመናዊ እርሻ ጣቢያ ላይ ጉዳት ማድረሱን የዜና ምንጮች ዘግበዋል። ለአንድ ወር ያህል በዘለቀው የተቃውሞ እንቅስቃሴ ወጣቶች ለአካባቢው አስተዳደር ያቀረቡት ጥያቄ መልስ በማጣቱና እንዲሁም እንቅስቃሴውን በኃይል ለማፈን በመሞከሩ ወጣቶች በወሰዱት እርምጃ የእርሻ መጋዘኖች፣ ቢሮዎች ላይ ጉዳት መድረሱም ታውቋል። ወጣቶቹ ከነሱና ከቤተሰቦቻቸው ተነጥቆ ለእርሻ ኢንቨስትመንት ከተሰጠው መሬት ምንም ተጠቃሚ እንዳልሆኑ በመግለጽ ያቀረቡትን ስሞታ አስተዳደሩ አጣጥሎታል በማለት ቅሬታቸውን ያቀርባሉ። ከጅቡቲ ወደብ ተነስተው ወደ የመን ሲጓዙ የነበሩ 60 ኢትዮጵያውያን ስደተኞች በባህር ላይ ለ7 ቀናት ከፍተኛ የሆነ የነፋስ ኃይል እያንገላታቸው ከተጓዙ በኋላ በመጨረሻ በርበራ ወደብ የደረሱ መሆናቸው ተነግሯል። ኢትዮጵያውያኑ ህይወታቸው ሊተርፍ የቻለው የተለያዩ ድርጅቶችና የሶማሊያ መንግስት ባደረጉት የተቀነባበረ እርዳታ መሆኑን ከተገኘው ዜና ለመረዳት ተችሏል። ሰኞ ሐምሌ 16 ቀን ታጣቂዎች በደቡብ ሶማሊያ ከኪስማዩ በስተሰሜን በመትገኝ ሳንጉሊ በተባለች ከተማ የሚገኘውን የመንግስት ወታደሮች ሰፈር አጥቅተው ጉዳት ያደረሱ መሆናቸው ታውቋል። ታጣቂዎቹ በመጀመሪያ በካሚዮን ላይ ያጠመዱትን ቦምብ ካፈነዱ በኋላ የጨበጣ ጥቃት ፈጽመው ጉዳት አድርሰዋል። የሶማሌ ባለስልጣኖች 3 ወታደሮችና 7 የአልሽባብ ታጣቂዎች እንደተገደሉ ይናገሩ እንጂ የአይን እማኞች ጉዳቱ ከዚህ የላቀ መሆኑን ይጠቁማሉ። ሰኞ ሐምሌ 16 ቀን ጧት የናይጄሪያ ሰሜናዊ ግዛት ውስጥ በመተገኘው ኮንዱጋ በመተባል ከተማ በሚገኝ መስጊድ ላይ በአንድ አጥፍቶ ጠፊ በተደረገ ጥቃት 7 ሰዎች ህይወታቸው ያለፈ ሲሆን ሌሎች 7 ሰዎች አካል ጉዳት ደርሶባቸው በመታከም ላይ መሆናቸው ተነግሯል። አጥፍቶ ጠፊው ወደ መስጊድ የገባው ጸሎተኛ መስሎ መሆኑም ታውቋል። ጥቃቱ የተወሰደው ከ22 በሚበልጡ የቦኮ ሐራም መሪዎች በቁጥጥር ስር ከዋሉ በኋላ ነው ተብሏል። አድማጮቻችን ለዛሬ ያለን ዜና በዚሁ ይጠቃልላል። የምን ምርጫ የሽግግር መንግስት ምስረታ እንጂ የወያኔው ስብሃት ነጋ በኢትዮጵያ የሽግግር መንግስት መቼም አይታሰብም ሲል እቅጩን ተናግሯል። ወያኔ ሁሉን አገር ወዳድ ኃይሎች ያሳተፈና ያቀፈ የሽግግር መንግስት መኖሩ ሞቱ ነውና የሚገርመን አይደለም። አሜሪካም አገር ወዳድ ኃይሎች ብሔራዊ መንግስት እንዳይመሰርቱ ያላትን ፍላጎት አልደበቀችም። በተያዘው ሂደት ጸረቅኝ ገዢዎች የሆነው ኢሃፓ መጠቃለል መግባት የለበትም ብላም የወሰነችው አለ ምክንያት አይደለም። አዲሱ ሹም ይያደር አሁንም ሰልፉ በመሰረቱ ወያኔያዊ መሆኑን ለደገፉት ሳይቀር መርዶ ያሰማቸው ነውና የሽግግር ሂደትን ላያነሳ ምሎ እንዳይሆንም ለማገድ ጥርሱን ነክሶ መነሳቱን 28 አመት መቆየቱን እንኳን ረሳንለት ብንል መሸፈን የሚቻልበት ሁኔታ ላይ አይደለንም። ወያኔ ለስልጣን ከመብቃቱ በፊት ከኢሃፓ ጋር ስላሉት መሰረታዊ ልዩነቶች በተከታታይ መጽሔቶች አውጥቶ ግልጽ ሲያደርግ ከድጡ ወደ ማጡ፣ ከማጡ መስመጡ፣ አሳን ወደ ተራራ ወዘተ በሚሉ ጽሑፎች ስህተቱን ጠቁመንለት ነበር። አንዱ በክስ መልክ ድርጅቱን ቡርዣና አድሃሪ በሚል ያነሳው ጉዳይ መድበለ ፓርቲ ስርዓትን የሚመለከት ነበር። መድበለ ፓርቲ የሚለውን ቃል ራሱን በመጀመሪያ ያመጣው ኢሃፓ ከመሆኑ ማሻገር ጽንሰ ሐሳቡ አንድ መሪ ድርጅት ወይም ገዢ ግንባር ቀደም ፓርቲ የሚለው ለሀገር አይበጅም የሚል ነበር። ወያኔ የአልባንያ አይነት ኮሙኒስት ነኝ ባይና በይፋም የስታሊን አድናቂ ነበርና መድበለ ፓርቲና ዴሞክራሲ ማለታችንን አድሃሪና ቡርዣ ጸረ ህዝብ አቋም ነው ሲል በጽሑፍ አውግዞታል። ወያኔ ይህን ቢልምና ራሱን ኮሙኒስት ማሊሊት ብሎ ቢጠራም አሜሪካ ውስጡን ያውቀው ነበርና ለስልጣን ሲበቃ ኢትዮጵያ በል ዴሞክራሲ በል መድበለ ፓርቲ ለይስሙላም ተቀበል ብሎ ስለመከረው መሰል ምክር ለአዲሱ ሹምም እየተሰጠው መሆኑ ይታያል። እና ኢሃፓና ሆነ ኢዲሃቀን በሽግግሩ እንዳታደርስ በሚል ማስጠንቀቆ አሰልጥኖ ሰዶት ያው በሽግግር ጉባኤ ስም ያካሄደውን ቧልትና በመድበለ ፓርቲ ሽፋን ያንድ ድርጅትን ፍጹም የበላይነት እንዳሰፈነና ተለጣፊዎችን ፈልፍሎ ድርጅት ብሎ ሲያሻሽጥ እንደቀረመ ሁሉም ሰው የሚያውቀው ነው። ዛሬ እንዴት ሊረሳ በቃ? በቅርቡ አዲሱ ሹም መድበለ ፓርቲ ያስፈልጋል ማለት ጀምሮ ራሱ የመረጣቸውን ከአገር ውስጥ ከውጭ በሚል ቡድኖችን ሁሉን አቀፍ ጉባኤ አድርገው ወደ ምርጫ እንሄዳለን ማለትን ተያይዞታል። የምን ምርጫ? በኢትዮጵያ ሆነ በመዲናይቱ ምንም የህዝብ ምርጫ ተደርጎ አያውቅም። መድበለ ፓርቲ በኢትዮጵያ የለም። ቢኖርማ ተቃዋሚ ድርጅቶችን ህገወጥ ተብለው ባልተሳደዱ በወያኔ ፓርላማ እንኳን ጥቂቶች ነጻ ድርጅቶች በተወከሉም ነበር። አዲሱ ሹም ወያኔን ሊያድስ ኢህአዴግን ሊያስቀጥል የተሰየመ በመሆኑ የሽግግርን ሂደት እንደ ጦር ይፈራል። ዴሞክራሲ ቢኖርማ አንድ ሹም ወይም አንድ ድርጅት በዘፈቀደ ውሳኔ እያሳለፈ በህዝብ ደም እስከ መቀለድ ባልደረሰም ነበር። በመድበለ ፓርቲ መኖር በርግጥ ወያኔም በወያኔም የቆየው ሹም ቢያምኑ ኖሮማ በአብዛኛው የራሳቸው ፍጡርና ተከታይ የሆኑ ተለጣፊዎች መበራከታቸውን የመድበለ ፓርቲ ማረጋገጫ ነው ባላሉም ነበር። ወያኔ ከተለጣፊዎች ውጭ ለሐቀኛ እና ነጻ ድርጅቶች እገዳን እንጂ ተንቀሳቀሱ ሲል አልተደመጠም። ህጋዊ ነን በሚል የተመዘገቡትም እንቅስቃሴ ተገድቦባቸውና አፈናም ሲካሄድባቸው መቆየቱ የታየ ነው። እውን መድበለ ፓርቲ ስርዓት አለ ከተባለ የህዝብን መብት የሚያፈኑት ሁሉ መወገድ ይኖርባቸዋል። የፕሬስ አፋኝ ህግ መገናኛ ብዙሃን በአገዛዙ ስር መሆናቸው፣ ጸረ ሽብርተኛ ጸረ ህዝብ አዋጆች በሞላ ተቃውሞን ማፈን ወዘተ መሻር አለባቸው። የወያኔ አፈና ኃይሎች ቁጥጥር ሳይወገድ ሳይገደብ ማንም አምኖ በነጻ ሊንቀሳቀስ የሚነሳ አይሆንም። ያው በፊትም አሁንም ከወያኔ የሚተቃቀፉት ካልሆኑ በቀር አዲሱ ሹም በዚህ በዚያ የሚሾማቸው ያው ፍራሽ አሳዳሽ ሃይማኖትና ብሔረሰብ ጠቀስ ያው እንደ ምክትል ከንቲባው እንደ ሬድዋን እንደ ግርማ ብሩ አዜብ ወዘተ እርስ በርሶች ሆነው ለትዝብት እየዳረጉት ነው። ኢህአዴግ ቁጥር 2ን በህዝብ ላይ ለመጫን በሚደረገው ሴራና ዘመቻ ተባባሪ መሆን ከሀገር ወዳዶች የሚጠበቅ አይደለም። የምርጫው ቦርድ የወያኔ ሳይሆን ነጻና ገለልተኛ የሚሆንበት ሁኔታን መገመት ቢያዳግትም በወያኔ ኢህአዴግ ስር ምንም ነጻ ምርጫ ሊደረግ አይችልም ብንል ስህተት የሚባል አይሆንም። የሽግግር መንግስት ምስረታ አማራጭ የለሽ ወይም ሲባል እንደቆየው የሞት ሽረት ጥያቄ በመሆኑ በወያኔ ቦይ በአዲሱ ሹም ፈርቀዳጅነት በአሜሪካ ቆፋሪነት እንዳንጓዝ ሽግግር መንግስት አሁንኑ የሚለውን የህዝብ መፈክር ማስደፈር የለብንም። የወያኔ መድበለ ፓርቲ ገዢውን ፓርቲ በተለጣፊና አቅም በተከለከሉ ቡድኖች ማጀብ ማለት ነው። የሽግግር ሂደትን እየተቃወሙ ለምርጫ እንዘጋጅ ባዮች መሃል ደግሞ ዛሬ አገር ወዳድ ሊመስሉ የሚሞክሩ ትላንት መገንጠልና አማራና ክርስቲያን እንፍች ባዮቹ በጥላቻና ፍጅት ሰበካ ሊከሰሱ የሚገባቸው ጸረ ህዝቦች መሆናቸውንም ለረሱት ማስታወስ ያለብን ይመስላል። አዲሱ ሹም በወያኔ ቁጥጥር ስር እንጂ ነጻ እንዳልሆነ በሚገባ የተረዳው ዜጋ የሻቢያን ወንጀለኛ መሪ መቀበል በሚል ያሳዩት አገር አሰዳቢ ሽርጉድ በቂ ምስክር ነውና ህዝብ የጠየቀው ለውጥ እውን ሳይሆን የሽግግር ሂደት ሳይጀመር ምርጫ በሚል አዲሱን ሹም ለማስቀጠልና ለወያኔም እድሜ ለመስጠት የሚዘጋጀውን ዘመቻ የሚቀበለው ሊሆን አይችልም። መድበለ ፓርቲ ከተባለ አዲሱ ሹም ፖለቲካ ሳያውቅ ተመስርቶ ለህዝብ የታገለውን ኢህአፓንስ ማግለልና አሁንም ህገወጥ ብሎ መቀጠል ምን ሊባል ነው? ሁሉን የፖለቲካ እስረኞች አለመፍታትስ? የህዝብን ሉዓላዊነት ለማስከበር ማቃቱስ? ለዴሞክራሲያዊ ስርዓት ታገልን እንጂ ለግለሰብ አምባገነንነት ደማችንም አልገበርንምና መንገዱ ጎዳናው የሽግግር መንግስት ምስረታ ነው። ለዚህ በመለስ ግለሰብም ስልጣን ፈላጊ ቡድኖችም የሚያቀርቡት መፍትሄ ለራሳቸው እንጂ ለሀገራችን ኢትዮጵያ የሚበጅ አይሆንም። እስቲ ሁሉን እስረኞች ኢህአፓዎችንም ይፍታ። እስቲ በኢህአፓ ላይ አሁንም በውስጣው ቀጥሎ ያለው እገዳና ህገወጥ የሚለው ፍረጃ ያብቃ ለሚለው በይፋ ምላሽ ይሰጥ መባሉም ትክክልና ወቅታዊ ነው። ህዝብን ንቆ ሁሌም እናደናግረዋለን እንጫወትበታለን ማለቱ ነግ በራስ ላይ የሚያመጣውን አስከፊ ህዝባዊ ቅጣት ከወዲሁ ቢታሰብበት ተገቢ ነው እንላለን። የቂምን መሬት በማዳበሪያ ማልማቱ የሚታሰብን ባይሆንም ለደረሰው ግፍ ግን ሂሳብ ማወራረድ አይቀሬ ነው ስንል የተደመጥነው ገና ገና አዲሱ ሹም ሳይመጣ ነው። ሊወድቅ ያለ ወያኔ በአዲስ ሹም መምጣት ጊዜን ገዝቶ እነሆ ሊደነፋ ሊያንሰራራ ቃጥቶት እያየን ነው። ኪሳራ በኪሳራ ሆኖ የነበረውም ሻቢያ ታምር ወርዶለታልና እየፈነደቀና ቀጥረኞቹንም እያመሰገነ ይገኛል። ወድም እህቶቻችንን የጨረሰውን ህዝቡን የፈጀውና ያሳደደውን አውሬ አገራችንን ለጠባቦች ያመቻቸውን ጸረ ኢትዮጵያ ሲያክፉና ሲያስተናግዱ ያየናቸውን የታዘብናቸውን ሁሉ ኢትዮጵያዊ ለማለት ከዛሬ ጀምሮ የምናፍር መሆኑን ሊያውቁም ይገባቸዋል። ኃይሌ ሯጩ ከህሊና ቢስ ዘፋኞች ቅጥረኞች ከሻቢያዎች ተደምረው ተግማምተዋል ብንል የማይሆን አላቀረብንም ማለትም እንችላለን። በእርቅና ሰላም ስም ወንጀለኛን ማቀፍ የሚታሰብም የሚታለምም አይደለም ሊሆንም አይገባውም። የደቡብ አፍሪካ የእርቅ ሂደት የነጮችን የበላይነት እና የበዝባዥነት ይዞታ ባይቀየርም ያጠፉት ከህዝብ ይቅርታ መጠየቃቸው የሚታወስ ነው። በአገራችን ግን ወንጀለኞች ዳግም እየተሾሙ የምህረት አዋጅ እየተዘጋጀላቸው ልክ እንደመለስ ጊዜ በውልደት የተነሳ ሂደቱ አልጋ ባልጋ እየሆነላቸው በሰለባዎቻቸው ላይ እያላገጡ በአገራችንና በደማችን ላይ ዳንኪራ እየረገጡ ለወራሪ ሱዳን ጥብቅና እየቆሙ አሉ። የምን ለውጥ? ለውጥ በማን? ለውጥ ለማን? በሰሞኑ አዲሱ ሹም ራሱን ሊቸረችርና ሊያሻሽጥ ወደ ሰሜን አሜሪካ ያቀናል። በዚህ ያሉ ወገኖች እውን አገር ወዳድ ከሆኑ በጭፍን ጭብጨባ ሳይሆን መደረግ ባለበት ጥያቄ በመወጠር ሊቀበሉት ይገባል። ያልተፈቱ ወገኖቻችንን ፈታ መፍትሄው የሽግግር ሁሉን ያቀፈ ሂደት ነው። አማራን ማጥቃት ያብቃ፣ ሶማሌና ኦሮሞውንም ማጋጨትና መጉዳት ያክትም፣ ጸረ ህዝብ አዋጆች ይነሱ፣ በሙስና የተጨማለቁትን መከላከልና ይባስ ብሎም መሾም ያብቃ፣ የህዝብን ንብረት ለአረብና ለአሜሪካ መሸጥ ይቁም፣ ለሻቢያ አንንበርከክ፣ ሰማት ደም ላይ አናላግጥ፣ የሽግግር መንግስት ምስረታ ሂደት አሁኑኑ ወዘተ ብለው ሊያፋጥጡት ይገባል። ታሪካችንን ስናይ ግን ይህን የሚሉ አይመስልም። ጊዜ ተቀይሯል። የጅንኔ አገር ወዳዶች ድራሽ ደምቆም አይታይም። ጭብጨባና ሁካታው ያውም ላይ ዘልቅ የሚጠበቅ ነው። ወያኔ ዳግም ይሳለቅብናል ማለትም ነው። ዜጎች አገራቸውን መብታቸውን ካላስከበሩ ጥፋቱ የራሳቸው ነው። ከዚህ አይነቱ ወቀሳ ውግዘት ለመዳን እስቲ በወኔ በአገር ወዳድነት እንሰለፍ። ጸረ ወያኔው ትግላችን ተፋፍሞ ይቀጥል። ኢትዮጵያን ከጠላቶቿ ሁሉ ጥቃት እንከላከል ይሻሩ።
Do you love me? ግብዝነትና የፖለቲካ ድቀት መጨረሻው ውድቀት። በፖለቲካ መነገድ፣ በፖለቲካ ቁማር መጫወት የሚኖረው ግብዝነትን ተገናድርጎ ነው። ግብዝነት ለፖለቲካ ቁማር ማቀጣጠያ ቤንዚን ነው። ለራስም ለሀገርም የማይበጀው ግብዝነት ውሎ አድሮ ለጸጸትና ለውድቀት ይዳርጋል። ለምንም የሚበጅ አይደለም። ግብስ ሰው አምና ለፋሲካ በበላው እንቁላል ሲያገሳ ይኖራል። ግብስ ፖለቲካም ዶሮ አሳትቶልድ የተስፋ እንቁላል ሊቀቅል ደፋ ቀና ይላል። ግብዙ በተሰጠው ተስፋ ተንጠልጥሎ የዛፍ ላይ እንቅልፉን ይለጥጣል። እንቅልፉ ሲበረታ መዶቂያ የት ነው ብሎ አያስብም። ቁማርተኛ ፖለቲካም ቢያንስ አንድ ጅል አገኘው ብሎ ይኩራራል። በዚህ ጊዜ ነው ሌላው አካል እውነት ነጋሪ፣ ሐቅ መስካሪ የሚያስፈልጋቸው። አልሰማ ካሉ ችግር ነው። ያ ከሆነ ደግሞ ተንጠልጣዩም መውደቁ አንጠልጣዩም መደፍጠጡ የማይቀር ነው። በኢትዮጵያ ፖለቲካ ውስጥ ይህ አይነቱ ክስተት እየተለመደ መጥቷል። ወንዝ የማያሻግሩ ድርጅቶች በአንድ ቀን ይፈጠራሉ። በአንድ ቀን ህግ ያወጣሉ፣ ደጋፊ ያበዛሉ፣ ከዚያም አደባባይ ይወጣሉ፣ ውለው ሳያድሩ ይጣላሉ። አንዱ ሁለት ይሆናል። ሁለቱ ትብብር ይጠራሉ። በቀነሰ አባል ባልጠራ ራይ ይጨባበጣሉ። ወር ሳይሞላው ጨዋታ ፈረሰ፣ ዳቦ ተቆረሰ ብለው ይለያያሉ። ነገሩ ሲጨልም ራሳቸውን ማመን ይሳናቸውና ረዳት ፍለጋ ይሄዳሉ። እርዳታ ደግሞ ነጻ አይደለም። ነጻ ባልሆነ ውለታ ውስጥ ይዘፈቃሉ። እጣቸው ነጻ ያልወጡ ነጻ አውጪዎች መሆን ነው። ስለዚህም ተስፋ ቆርጠው ጨርቃቸውን ጠቅልለው ላዛዥ አዳሪ ይሆናሉ። ሌላውንም ለማጥፋት በስለላ በአሰት ፕሮፖጋንዳ ተግባር ይሰማራሉ። የወያኔ ሀገርን የማጥፋት ፖሊሲ ተረቆ ለአእምሮ በሽተኛው መለስ ዜናዊ የተሰጠው ሰነድ እንዳልሰራ እየታወቀ ሌሎች ለውድድር ለመታጨት ይቀዳደማሉ። በኢትዮጵያውያን ዘንድ የተወገዘውን የዘር ፖሊሲ ለማራመድ ሌላ የጨረታ ኢንቮሎፕ አሽገው ይልካሉ። መታሸጉ መልእክቱን ከህዝብ ለመደበቅ ነው። አጉል ቅዠት። ህዝብ የማያገኘው ምስጢር አይኖርም። የዘር ፖለቲካን እንደማይፈልግ ደጋግሞ የሚገልጸው የኢትዮጵያ ህዝብ ፍላጎቱ የመብት ጥያቄ ነው። በሀገሬ በሰላም ልኑርበት፣ በንብረቴ ልዘዝበት፣ በሃይማኖቴ ሌላው ጣልቃ ይግባበት፣ በዲሞክራሲያዊ መንገድ የተመረጠ አስተዳደር ይኑረኝ ነው ጥያቄው። ታዲያ ህዝብ ጥያቄው እንዳይሳካ ለማድረግ ነው የውጭ እርዳታ ፍለጋው? የባዕድ ጥገኛ ለመሆን መለማመጥ የሚያስፈልገው ለምኑ ነው? የትኛው ህዝብ ነው ከራሱ ትግል ውጪ በሰው እርዳታ ነጻ ያወጣ? ሲናገሩ ቁጣው ያይላል። ዝም ሲሉ ተግባር መላቅጡ ይጠፋዋል። ወያኔ ህዝብ እኔ ነኝ የማውቅልህ፣ ገና አላደክም፣ ስታድግ በራስህ ትወስናለህ፣ እስከዚያው ሞግዚት ያስፈልጋል እያለ እየዘረፈው እያዘረፈው ያለበት ወቅት ነው። ህዝብ አሻፈረኝ ብሎ መብቱን ለማስከበር ሲንቀሳቀስ በየጥጋቱ የመሸጉ ድርጅት ነንባዮች ከየጎሪያቸው ወጥተው ሊያሰናክሉ ይጥራሉ። እንዲያ አድርጉ ይባላሉ። የሰው በልቶ አያድሩም ተኝቶ ነው ነገሩ። ይህ አይነቱ ድርጊት የነማንን ጥቅም ለማስከበር የሚደረግ ነው? ለህዝቡ እንዳልሆነ ግልጽ ነው። ነፈዝ ፖለቲከኛ በተቀደደለት ቦይ ሲፈስ ዳር ተመልካች ግብዞችንም ጠልፎ ይወስዳል። ያ ነው እየሆነ ያለው። ከሰሞኑ የሚታየው የነ ኦነግ ዳንኪራ ይህን ይመሰክራል። ኦሮምኛ ተናጋሪው የኢትዮጵያ ህዝብ ገበሬው አይንገላታ ንብረቱ አይዘረፋል እንጂ ኢትዮጵያን አላውቃትም አላለም፣ ወይም ወደፊት ተመካክረን የምንመሰርታት አገር ነች ብሎ አላለገጠም። የኦሮምኛ ተናጋሪ ኢትዮጵያውያን የገበሬውን ጥያቄ ማንሳታቸው ጉዳዩ የነሱ ብቻ ነው ማለት አይደለም። በጎንደር አካባቢ ያሉ የአማርኛ ተናጋሪ ወጣቶች የድንበር መደፈርን አንቀበልም ሲሉ የነሱ ብቻ ጥያቄ በመሆኑም አይደለም። ያ ቢሆንማ የአክሱምን ሐውልት ያንተ አይደለም ያለው ዘረኛ መለስ ዜናዊ የባድሜን ጦርነት ለምን ብቻውን አልተወጣውም? ለምን ወላይታውን ተጣራ? ጉራጌው ከምባታውን፣ አማራው አፋሩን፣ ሶማሌውን አኝዋኩን፣ ኦሮሞውን እሪ ድረሱልኝ የኢትዮጵያ አለ ብሎ አላዘነ? ሁሉም ችግር የህዝብ ችግሮች ናቸው። በኢትዮጵያዊነት ላይ የተቃጣ ጥቃት እንጂ በአንድ ጎሳ ላይ ብቻ የተዘነዘረ አይደለም። አይበለውና የኤርትራ ማህበረሰቦች በውጭ ኃይል ቢወረሩ የኢትዮጵያ ህዝብ እጁን አጣጥፎ አያይም። ህዝብ በመከራውም በደስታውም የተቆራኘ ነው። የውጭ ተልእኮ የነበራቸው ሰዎች ተመሳጥረው ይለያዩት እንጂ ህዝቡ አንድ ህዝብ ነው። ይህ በተናጠል ሃይማኖቶች ላይ የተቃጣ ማስመሰል የጠባቦች እሪታ ነው። ሁሉም አማኞች ቤታቸው እየተደረመሰ ባለበት ሰዓት አያገባኝም የሚል አይኖርም። ሁሉም ያገባቸዋል። የበድልም እንደለበሱ ተክላዎች ሃይማኖት ለሃይማኖት ጎሳ ለጎሳ እንዲተራመስ ቢመኙለትም የኢትዮጵያ ህዝብ ብልህ ነው። ይህን የመከራ ጊዜ ወጥቷል። የኦሮሞ ዩኒቨርሲቲ ተማሪ፣ የአማራ ዩኒቨርሲቲ ተማሪ፣ የትግሬ ዩኒቨርሲቲ፣ የጉራጌ፣ የከምባታ፣ የወላይታ፣ የአፋር፣ የአኝዋክ ወዘተ ዩኒቨርሲቲ ተማሪዎች ዘረኝነት ደረጃቸውን አይመጥነውም። የኢትዮጵያ ተማሪዎች ፊትም ሆነ አሁን ለሰብአዊ መብት፣ ለእኩልነት፣ ለዲሞክራሲ መብት ታግለው ህይወታቸውን ሰው እንጂ ጠባብ አጀንዳ ይዘው አልተሰለፉም። ተማሪው የህዝብ ልጅ ነው። ስለሆነም ህዝብን ያዳምጣል። ህዝብ ደግሞ መብቴ ይከበራል እንጂ በዘሩ ተሰልፎ ሌላውን ለመጥላት አስቦም አያውቅም። ይህን የሚመኙት ጥቂት የስልጣን ጎምዦች፣ የጎሳ ልሂቃን ናቸው። ህዝብ ኢትዮጵያን ለመጠበቅ እንጂ ኢትዮጵያን ለማፍረስ ተንቀሳቅሶ አያውቅም። የህዝብ ጥያቄ አንድ ነው፣ መብቴ ይከበር። ይህን ሐሳብ ለዞረባቸው ገጠኞችና ለባዕዳን ተላላኪዎች ለማስረዳት የፈረንጅ ጥቅስ መጥቀስ አያስፈልግም። ማከማ ወጥመድ ይገባል። ከኛው ከራሳችን ተመክሮ ሞልቷል። ድሮ ጥንት አንድ ተማሪ ጓደኛችን በትምህርት ቤት ህክምና ዶክተር መርፌ ተወጋና እቤቱ ሲደርስ እንጀራ ቢሰጡት እኔ አልበላም ዶክተሩ ዳቦና ልጫ ወጥ ብቻ ነው ብላለኝ ብሎ ጮኸ። እንጀራ ብላ አላለኝም እኔ አላውቅልሽም እያለ በእናቱ ላይ ተነፋረቀ። ለዳቦ ፍላጎቱ ሰበብ ሲፈልግለት ነበር። የዘር ፖለቲከኞችም ካለ ዘር ቋንቋ አንድነት መተሳሰብ ፍቅር እንደማይኖር ይደሰኩርናል። የኢትዮጵያ ህዝብ ከነሱ ከዘር ሊቃውንቶች በፊት አብሮ እንዳልኖረ ሁሉ ኢትዮጵያን አፍርሰን ካስፈለገ እንገነባታለን ይላል እንደ ህፃኑ ልጅ ዳቦ ምኞታቸውን ሲገልጹ። የኢትዮጵያ ህዝብ ሞኝ አይደለም፣ በዘር ደም አይጣላም። በኢትዮጵያ ስም በዓለም ክርስቲያኖች፣ በዓለም ሙስሊሞች፣ ሌሎችም ዘንድ ተከብሮበታል፣ በታሪክ ተጠቅሶበታል። ኢትዮጵያ ክብሩ ጌጡ እንጂ መዋረጃ ሆና አታዩ። እንዲዋረድ ያደረጉት ገዢዎች ናቸው። ህዝቧ ለገር ሲል ሞቶላታል። ጀግንነቱን፣ አንድነቱን፣ ህብረቱን አስመስክሮባታል። አዲስ መኪና ሰፊ በመጣ ቁጥር ጥብቋ እየተቀደደ የሚሰፋ አይሆንም። እድሜዋን፣ ቁመቷን፣ ውፍረቷን፣ ቅጥነቷን ለክቶ አዲስ ልብስ ቀለሟን ጠብቆ ልታሰፋ ትችላለች። ያም ቢሆን በአፍቃሪዎቿ እንጂ በጠላቶቿ እጅ ሊሆን አይችልም። ምንም ብትቀጥን አታስጠብብም። ኢትዮጵያ የዥንጉንጉር ነብር ምስሉ፣ የባለ ብዙ ቋንቋው ሰው፣ የባለ ድብልቁ ባህል ሰው የሱ ነች ኢትዮጵያ። ስለዚህም ግብዝነትና ያልተስተካከለ ፖለቲካ ህዝብን ለድቀት ሀገርን ለወረደት ዳራጊ ነውና በጊዜው መታረም ይኖርበታል። ኢትዮጵያ በጀግኖች ልጆቿ ተጋድሎ ተከብራ ለዘላለም ትኖራለች።
ድልን ያራቁ ዋና ዋና ችግሮች። እብሪተኛ ቻይናውያን ላቡን ለሰዓታት የሚያፈሰውን የሚያንጠባጥበውን ኢትዮጵያዊ ሰነፍ ብለው የመደብደብ መብት ሳይቀር በውያኔ ተሰጥቷቸዋል። ያሳዝናል፣ ያሳፍራል። መቆጨቱና መጠይሱ ግን ፋይዳ የለውም። በዳዮች ልቦና ርራ የላቸውምና በደልን ነጋጠባ መደርደሩና ማላዘኑ ዋጋ የለውምና ገዢዎች የተባሉትም ህሊናም ይሉንታም የላቸውምና የህዝብ ደም ጠያቂ ትግል መስዋዕትነት የተከፈለበት ትግል ለምንስ ድልን አልተቀዳጀም ብሎ መጠየቅ በጣም ተገቢ ነው። ለዚህ አያሌ ምክንያቶች አሉ። የወያኔ ሁለገብ ሻጥር አለ። ማለትም ተለጣፊዎችን፣ አስመሳይ ተቃዋሚዎችን ያቀፈ አወናባጅና አደናጋሪ እንቅስቃሴ። ይህን ሁሉም ህዝብን ሊያደናግር አልቻለም አልሆነም። ጸረ ወያኔ ሆነው ወያኔን በመሬት ለመታገል የተነሱትም ለወያኔ ድልደላ ጆሮ ይሰጡበትም ጊዜም ጥቂት አለም። ለህዝብ ጎራ ድክመትና ትርምስም ሆነ ባለፈው ትውልድ የታየው ወኔና ቆራጥነት ዛሬ ጠፍቶና ደብዞ ለመገኘት ብዙ ምክንያቶች አሉ። በደርግም በወያኔም ላይ ኃላፊነቱን መጫን ስህተት አይደለም። ወታደራዊ አገዛዝ በቀይ ሽብር አንድ ትውልድ ከመምተሩ ባሻገር ዜጎች በተለይም ወጣቱ ከፖለቲካ በፍራት እንዲርቅ ድልዳሉን አዘጋጅቷል። በየረሰቦችን አቀፈና ኢትዮጵያ ያሉ ድርጅቶችን አሳዶና አጥቅቶ ሜዳውን መድረኩን ለጠባቦችና ለገንጣዮችቷል። ግለኝነቱንም አስፋፍቷል። ወያኔ የፈጸመብን ግፍና ህዝብን በየፈርጅ መከፋፈሉ ያደረሰው ጉዳት ደግሞ ተርኩን የሚል አይደለም። እየኖርነው ነውና ስለዚህ ደርግም ወያኔም ጎዱን ብለን ሐቁን መድገም ነው። ደርግ ለወያኔ መንገዱን ጠርጎ ህዝብን አዳክሞ ኢትዮጵያን አስረከበው ብንል ሐቁን መናገር ነው። ደጋግመን ለማቅረብ እንደሞከርነው ግን ዋናው ትኩረታችን በራሳችን ውስጣዊ ችግር ላይ መሆን አለበት። ይህን አብይ እውነታ ስናቀርብ ጫና ሰጥተንም በስራ ላይ ልናወር ስንነሳ የሹም ጆሮዎችና አጫፋሪዎቻቸው ከንቱ አንጀኞችም ተደምረው ድርጅቱ ተሰደበ ወዘተ ብለው ኡኡታ ሲያሰሙ ታዝበናል። የተሳሳቱና ብቃት የጎደላቸውን ወይም ተቃዋሚ ነን እያሉ ለወያኔ የሰገዱትን ክፍሎችንም አትንኳቸው ብለው ይከለክላሉ። ለባዕዳን አድረው የተቃዋሚ ጎራውን ለጠላቶች የሚያጋልጡትንም እናጋልጥ ሲባል ተርሲኒ ተከላካይ ሆነው ይገተራሉ። ይህ ደግሞ መደረግ ያለበት የራስንም ድክመት ምርምርን ባጭሩ ያስቀርና ተቃዋሚውን እንደተሽመደመደና ከድል እንደራቀ ያቆየዋል። ድል መናዋራቅን ስንል ግን የጠላትን ሁኔታ ብቻ ሳይሆን በተለይም የራሳችንን ይዘት መመርመር መገምገም ይኖርብናል። ጠላትን እወቅ፣ በተለይም ራስህን እወቅ። መቶ ጦርነት ብትዋጋ መቶ ጊዜም አሸናፊ ትሆናለህና ተብሏል። ስለዚህ ድል ለምን ራቀን ስንል የራሳችንን ድክመት በቅድሚያ ማየቱ የግድ ይሆናል። ሆድን በጎመን ቢደሉት ጉልበት በዳገት ይለግማልና ራስን በማታለል ጠንካራ ድርጅት ነን። ወያኔ ደክሟል። ጦር ልናሰልፍ ነው። ወደ 45000 ተዋጊ አሰልፈናል ወዘተ እያሉ ደጋግመው ውሸትን እየጠረቁ አይነታ ዋሾች ከፖለቲካ መቃብራቸው በቅርብም ተነስተዋል። ራስንም ህዝብንም ማታለል በጣም ጎጂ ነው። ከሀቅ ጋር አይገናኝምና ተራ ውሸት ድለላና ገንዘብን ለመመንተፍ የታቀደ ነውና ስለዚህም ሐቁይን ነገር ድክመታችን ይታወቀና ወደ እርምቱ በፍጥነት እንገስግስ በሽታውን የደበቀ መድኃኒት አይገኝለትም ተብሏል። አያሌ ዜጎች የተቋሚ ኃይሎችና የትግሉ ዋና ድክመት ትብብርና ህብረት መጥፋቱ ነው ይላሉ። ትክክል ነው። ለምን ግን ህብረት መመስረት አልተቻለም ለሚለው ዋና ጥያቄ መልስ መስጠት ያስፈልጋል። አንዳንዶች ያለፉትን ተሞክሮች ሳያውቁና ሳይገመግሙ ወደ ትችትና ውግዘት ይሮጣሉ። ዘንድሮ ደግሞ በማያውቁት ታሪክ ላይ ትችት ማሽጎድጎድ መጽሐፍ ስልጡን ፖለቲካ ተብሏል። ያለፉት የህብረት ጥረቶችን በጥሞና መመርመሩና በጎና ድክመቱንም ማጠርጠሩ ተገቢ ነው። ዛሬ ህብረትነን ሸንጎነን ወዘተ ከሚሉት አልፎ ያውም በአሜሪካ ነጻ በወጣ ምድር ሳይሆን እንደ አልጄሪያ፣ ቪየትናም ወዘተ የሽግግር መንግስት ሊያቋቁሙልን የተነሱ ቀልደኞችም አሉ። ህብረት ለምን አቃተ? ሁለት ምክንያቶችን መጥቀስ እንችላለን። በተቀዳሚ መተማመን ስለሌለ። ለምን መተማመን ጠፋሳ ስንል ደግሞ የህዝብ ጎራ ሊጸዳ ባለመቻሉ ነው። ሁለተኛው ደግሞ የፖለቲካ መድረኩ በነጋዴዎች፣ ግብዝ ምሁሮችና የተራ መድረክ ሰዎች መጨናነቁ ነው። ለምን እምነት ጠፋ ስንል ደግሞ የተቋሚው ጎራ ውስጥ ዋና ተዋናያን ያሉት ታሪክ መጥፎ በመሆኑ ስምሪታቸውንና የሚሉትን ማመን በጣም አስቸጋሪ በመሆኑ ነው። ትላንት ስንት ነፍስ ያጠፉ ወንጀለኞች የድርጅቶች የቡድን ወይም የድረገጾች አባወራዎች ሆነው ሲሰየሙና ለአንድ አፍታ ይቅር በሉን ሳይሉ ሲቀጥሉ ማመንና መቀበል ያዳግታል። ትላንት በወያኔ ውስጥ ዋና መሪ ሆነው ህዝብን ሲበድሉ፣ መሬት ሰርቀው ወደ ትግራይ ሲያጠቃሉ፣ ጦርነትን ለኛ ለወርቅ ጀግና ዜጎች ተውልን ሲሉ የነበሩ እነ ፕሮፌሰር አስራትን ያሰሩና ያሰቃዩ ዛሬ ለመጠነ ብዙ ወንጀላቸው ይቅርታ ሳይሉ ሳይጠይቁ እንምራቹ ሲሉ መቀበሉና ማመኑ አዳጋች ይሆናል። በተለምዶ አነጋገር ሂሳብ ማወራረድ መቅደም አለበት። ትግል ህብረትን ጠያቂ ነውና ለመተባበር ደግሞ መተማመን ያስፈልጋል። ህብረት ባዮችም ለወያኔ ለባድም ያደሩ ናቸው ብሎ ጥርጣሬ ካለ አይኑን ሸፍኖ ተጫውቱብኝ ብሎ የሚሞል የለም። ትላንት ጓዶቹን ወላጆቹን የገደለ አረመኔ ታጋይ ሀገር ወዳድ ብሎ መቀበል ቢሳነው ይወቀስ አይገባም። ኪመኛም ሊባል አይችልም። የተበደለ ቢያንስ ይቅርታ ልጠየቅ ማለቱ ተገቢ ነውና ወያኔ ስልጣን ሲይዝ የወያኔ መጽሔት አዘጋጅ ሆኖ ህዝብን በአጠቃላይና አማራውን በተለይ ሲሰድብ የነበረ ምሁር ዛሬ ታጋይ ሆኛለሁና ልስበካችሁ ሲል ማንስ ሊያዳምጠው ይችላል? መጋለጥ የለበትም? የካድሬ ልብስ ለባሽና ታጣቂ ምሁር ደርግ ኢሰፓ ዛሬ ተገልብጦ ያንን ትውልድ እያወገዘ መሪ ነኝ በሉኝ ሲል ወግድ ማለቱ ሲያንስ ነው? መድረኩ የተያዘው በእነዚህ አይነቶቹ ነውና ብልጥ ፈንጠር ቢል ራቅ ቢባል ምን ያጠያይቃል? ትላንት ከወያኔ ጋር ሆኖ ዘረኝነትን ሲያራግብ የቆየው ዛሬ በታምር ጸረ ወያኔ ሆንኩ ማለት ብቻ ሳይሆን ሀቀኛ ሀገር ወዳዶችንም አሁንም እያወገዘ ግን ተቃዋሚ ነኝ በሉኝ ሲል አለማመኑ ሲያንስ ነው? ለዚህ ነው ለህብረት ጽዳት መቅደሙ የግድ የሚሆነው። ሁኔታም ሰውንም ይለውጣል ይላሉ አንዳንዶች። ብሉ ተስፋ ደግ ነው ጨለምተኛ ከመሆን፣ ቆሞ ማንቀላፋት ግን ጅልነት ነው። ጉዳዩን ሀገርን የሚመለከት ከሆነ ደግሞ ጉዳቱ ከፍተኛ ይሆናል። ሁኔታ ተለወጠ በሚል ክህደትን መስበክ ደግሞ አጉል ጮሌነት እንጂ ብልነት አይደለም። ትላንት ዛሬ አይደለም ምን ያስገርመናል ያለው ጌታ መሳይ ዶክተር ፕሮፌሰር በሉኝ ሲል አልተደመጠም። ትላንት እርግጥም ዛሬ አይደለም፣ ነገር ግን ትላንትም ዛሬ የማይቀሩ እምነቶች አሉ። ጊዜ ተለውጧል በሚል ሀገርን መካድ፣ ዘረኛ መሆን፣ በህዝብ ላይ መፏለል አይቻልም። ዛሬ ዛሬ ነው፣ ግን ለህዝብ ጥቅም መታገል፣ ለዲሞክራሲና እኩልነት መዋደቅ የሚቀር አይደለም። የሰለጠነ ፖለቲካ በሚል መደረግ ያለበትን ትግል፣ መከፈል ያለበትን መስዋዕትነት መሸሽ አይቻልም። ሰላማዊ ትግል በሚል ያውም በሚገባ ሳይካሄድ ዘመናዊ ታምራዊ መንገድ የሚደረገው ጫጫታ ከዚሁ ጋር የሚነሳ ነው። ህዝባዊ አመጽ ሌላ፣ በወያኔ ፈቃድ የለሆሳ ሰልፍ ማድረግ ሌላ። አመጽ ስንል ወደ የካቲት 66 ወደ ግብጽና ቱኒዚያ ትግል ይወስደናል። ሰማይ ከምድር ቢጠጋ ወያኔ በሰላም ስልጣኑን አይለቅም። ከአስራቱ ተጠቃሚ የሆነ ክፍል አለ፣ ከብሯል፣ ደርጅቷል። ይህንንም ጥቅሙን ለማስጠበቅ መዋደቁ አይቀሬ ነው። በመሆኑም ለስርዓቱ መቆየት ይታገላል ብሎ መጠበቅ ያስፈልጋል። በሰላማዊ ትግል መፍትሄነት እናምናለን ብለው ህዝብን ኮሳኙ ትግል ሊያርቁና ሊያዘናጉ የሚሞክሩ ክፍሎች ሐቁን ነገር ከተባለ ሚዛን ያለውና ወያኔን አስጠናቂ ትግል አመጽ ሲያካሂዱ ሳናይ 20 ዓመት አልፏል። ሰላማዊ ትግል የሚባለውን ይህንን በዝባዊ አመጽ ደረጃ ለማካሄድ ለማፋፋም ሳይሆን ቀደም ሲል ዱላ ይቅር መላ ይስፈን በሚል መደረግ ያለበትን ሁለገብ ትግል ለማደናቀፍ መሆኑ ዛሬም የሚታይ ነው። እባብ ያየ በልጥ በለየ እንዲሉ ከዚህ በፊት ወያኔ በረቀቀ ተንኮሉ ተቋሚ ነኝ ባይ ቡድን መስርቶና መሪውን ለወር ዘዋይ ወስዶ ስንቱን አወናብዶ የህዝብን ትግል በ1997 ዓመተ ምህረት እንደጎዳ የምንረሳው አይደለም። ስለዚህም አጣፋን ማሩን የሚሉትን ቃሎች ከነሱ መስማት አልተቻለምና ይባስ ብለው የቀድሞ ጸረ ህዝብ ወይም አድርባይ ጠባቸውን ከቶም አልተውምና ዛሬም በአዲስ መልክ አስከፊው አገዛዝ ከነዘረኝነቱ ሊቀጥሉ አቆብቅበዋልና ህብረት የሚሉትን በስራችን በዙሪያችን ተሰለፉ የሚሉትን ማመኑ አስቸጋሪ ሆኗል። እምነት ከሌለ ደግሞ የጋራ ትግል የሚታሰብ አይደለም። በሌላ አጣጫ ደግሞ ድርጅት በሉን አስተባባሪ በሉን የየስድስት ወር በቃ አለቀ ደቀቀ ነፃነት ሰበካችንን በጭፍኑ ተቀበሉት የሚሉ ድርጅቶች ሳይሆኑ የይስሙላ መታተ ናቸው። ቢሰበሰቡ ጥላ ይሆኑ ግና ድርጅቶችን በማደናቀፍና አድርባይነትን ቦታ በመስጠት ረገድ ሚና አላቸው። ዋና ተልኳቸው የሚታገሉትን ድርጅት ማሳጣት መከፋፈል በረቀቀ መንገድም ወያኔን መደገፍ ነው ወደዱን ጠሉ። ድሌራቀን መተባበር አቅቶን ከሆነ መተባበር ያቃተን ደግሞ ተቋሚ ጎራ ካልተራማሾች መጽዳት ባለመቻሉ ነው። በፖለቲካው መድረክ አለና ያሉት ብዙዎች ለደርግም ለወያኔም ለባድም ያደሩ ናቸው ብንል ማጋነን አይሆንም። በዚህ መድረክ እገሌ ከመአለት ብንቆጠብም መመሪያችን የጥላውን ገሰሰ ሆሪፍጀው አለመሆኑ ግልጽ መሆን አለበት። ስለዚህም ጎራችንን እናስዳ ሀቀኛ ሀገር ወዳድ ከወንጀለኞችም ከቅጥረኞችም ርቀን ለመመካከርና ለመተባበር እንጣር። በአፋዊ ጦርነት ሳይሆን በተግባራዊ ትግል እንሰለፍ። ያኔ ድልኛ ትሆናለች። የሰማታትንም ደም እናከብራለን።
shagitundia angaro garanko baise hawa otosina bira orte nagama chipte takitindia banacho te chanadote garako pirpirna kote shagitundia Malaya janatise basabate anan kobarate site takitintia janatate garako pirpirna kote shakituntia angaro garanko baise hawa otosina bira orte nagama chipte janalentia Oduseni fon kute hichike kun kon kotate shakitutia Malaga nanamatsu janateko yasekaru nananyate takitintia garako pirpirna kote shakituntia angaro garanko baise hawa otosina bira orte nagama chipte takitintia yantara kallo makana asiki baise jala jala lentia sikate Madu maf nabir hafta kon nabir natsu debi adara jalala Lafaga banna joge
የሌባ አይነ ደረቅ እንዲሉ ዛሬ የከተማ ልጆች ይሉት እንደነበሩት ቄንጥ ሆኖ የተያዘው ታሪክን ባፍጢሙ መንዳት ነው። ሐሰትን ለማንገስ እውነትን ማፈን የግድ ሆኖ ይገኛል። ገንጣዮችና ጸረ ኢትዮጵያኖች በሞላ የተከለሰ የሐሰት ታሪክ ሲጠርቁ አመታት ያለፋቸው ለዚህ ነው። የኢትዮጵያ ህዝብ ባንድ ላይ መኖር አይችልም ወይም ያ አልፎ ዛሬም በክልል ካልተሸነሸነ ማንነቱ አይታወቅም የሚሉት ባንድነት መኖሩን መካድ ስላለባቸው ታሪክ በመቶ ወይም በዚያም ባነሰ ፈርጀው አንድነት የሚለው አንድ ብሔር ብቻ ነው ብለው ደርቀው የታሪክን ሂደት ደረጃና እውነታ ክደው ኢትዮጵያን ቀኝ ገዢ ሊያደርጉ የጣሩት ለዚህ ነው። ኢትዮጵያ ቀኝ ገዢ አገር ናት ወይም የሰፋሪ ቀኝ ገዢነት ሴትለር ኮሎኒያሊዝምን አስፍናለች ሲሉና ከደቡብ አፍሪካ፣ እስራኤል፣ ፍልስጤም ወዘተ ሁኔታ ካሉት ሊያዛምዱ ሲዋደቁ ወድቀው ቀሩ እንጂ አማኝ አላገኙም። የግንጠላ አራማጆችና ህዝብ ባንድ ግንባር ስላልተገናኙ ብዙዎቹ ቢዳክሩም ህዝብን ሊያቅፉ ሊያሰልፉ ባለመቻላቸው ከንቱ ሆነው ቀርተዋል። ዛሬም ቢሆን የጽንፈኞች ተነጥሎ የምድረ በዳ ቁራ መሆን ከዚህ የመጣ ነው። የሌባ አይነ ደረቅ እንዲሉ ዛሬ ምስክርነን ብለው የተገሸሩት ታሪክን ማጅራት መጥተው የጣሉት ናቸው። ስለ ጎንደር ህዝብ መራራት ትግል መራኩ ተፈራ ሊመሰክር አይችልም። ስለ የካቲት አብዮትም ይህን አብዮት ለማክሸፍ ሲጥሩ የነበሩት ምስክር ሊጠሩ አይችልም። ስለ ፍርሻ ጥረታቸው ሊናዘዙ ሊያምኑ ካልሆነ በቀር የኢትዮጵያን ህዝብ መከራና ሰቆቃ ሊያስቀጥሉ የሚሹ ክፍሎች የመሰረቷቸው መገናኛ ብዙሃን ግን ይህን መሰረታዊ ሀቅ አሌ ብለው የሚያራግቡት ቅስቀሳ በተጻራሪው ነው። እንግዳ ብለው የሚጋብዟቸው ጉዶች ሊያወሱ የሚጋበዙት ስለመተሯቸውና ስለገደሏቸው ሰለባዎቻቸው ይሆንና ስለ አብዮት ሳይሆን ስለ ጸረ አብዮት የሚያወሩ ናቸው። የፋሽስቱ መንግስቱ አጋርና አሽከሮች ስለ የካቲት አብዮት ሊያወሩ ሲነሱ አዋቂ ተብለው ተቹ ሲባሉ ስናይ አዳምጡ ስንባል ወቸው ጉድ ሳይሆን ወግዱ ማለት ሲያንሰን ነው ማለት ነው። ወያኔም ለምሳሌ የኢትዮጵያ የኢሃፓ ጠላቶችን ምስክር ብሎ ጠሪ ከሆነ ውሎ አድሯል። መጽሐፍ አጽፎላቸዋል። ሊጽፍላቸው የሚኮለኮላቸውና ያሰማራቸው ገና አሉ። በጀት ሞልቷል። ህዝብ እየተዘረፈና ሙስናው እየቀለጠ አይደል ያለው? መጽሐፉም ዝም መምህሩም ዝም የሆነ መስሏልና መድረክ ያጨናነቁት ወያኔና ጭፍሮቹ ናቸው። ወያኔ አትበሉንም እያሉ ናቸው። ማን ይባሉ? ኢህአዴግ የሌለውን ህወሓት ለትግራይም ለህዝብም ያልቆሙትን ህዝባዊ ሳይሆኑ ጸረ ህዝብ ሆነው የባጁትን ብዙ ሚሊዮን ህዝብ በረሃብ ተቀስፎ ባለበት ሊክድ የጀመረውን ረሃብ ማመን ሲገደድ ድርቅ እንጂ ረሃብ አይደለም ችግሩ። ለዚህ ተጠያቂ አንድ ኤልኒኖ የሚባል የባጅ ጉድ ነው ብሎ ሲደርቅም ታይቷል። ለማንኛውም ተቆጣጥረናል ካለ በኋላ ምድር ቀውጢ መሆን ስትጀምር ደግሞ ብዙ መቶ ሚሊዮን ዶላር የሚያወጣ ድጋፍ ካልተሰጠን ሰው ሊያልቅ ነው ብሎ ሲናገርም ሰምተናል። ብዙ መቶ ሚሊዮን ርዳታ ሲመጣ ቀደም እንደታዘብነው የሚሸጣውን ሽጦ የሳውዲ ማሌዚያ ኒውዮርክና ባሃማስ ያሉ የባንክ ገቢዎቹን የሚያዳብር ይሆናል። ወያኔና ዝርፊያ ሆድና ጀርባ ሊሆኑ ቃጥቷቸው አያውቅም። ያን ሁሉ ሚሊዮን ለጥፋት ተልእኳቸው ሊያውሉና ሊከብሩም የቻሉት ብዙ ሺህ ረሃብተኞችን ለሞት ዳርገው እንደሆነ ይታወሳል። የመለስና የዘመዶቹ በቢሊዮን ደረጃ መክበር፣ የአቡን ተብየው ጳውሎስና መሰሎቻቸው በኒውዮርክ ባንኮች ብዙ መቶ ሺህ ዶላር ማካበት ምስጢር አይደለም። ወያኔ መከራና ስቃይን፣ ረሃብና ሞትን አስፍኖ ሕዝብን ባለጸጋ አደረግኩ ቢል የሚጠበቅ ነው። እስከ ዕለተ ውድቀቱ ይዋሻልና በአገር ወዳድ ኃይሎች ላይ የሚዘምተውና የሚያዘምተውን ማየቱ መታዘቡ ይበቃል። መለስ ዜናዊ የኤርትራ ጥያቄ ቅኝ ግዛትነት ነው ሲል ከ300 ገጽ በላይ መጻፉንና ለእናቱ አገር ዘብ መቆሙን አንረሳም። በእናት አገር ማን ሊመጣብኝ ሆኖበት ነበር? የአድዋ ታላቅ ድል የሚጎረብጠው፣ ጥቁር ሕዝብን ሁሉ ያኮራው ድል ሲነሳ የሚያመው የአድዋ ልጆች ቢሆኑም ኢትዮጵያዊ ነን ቢሉም በአድዋ ድል መኩራት የቀፈፋቸው በመሆኑም ከዚህ ታሪካዊ ድል ሊያስታውሱ የሚከጅሉት የምኒልክ ጦር ዶሮና በጉን ፈጀው፣ የአካባቢውን ሁኔታ በከለው፣ አማራው ትግራይን አጠፋ ማለት ጥላቻና ጥበት ብቻ ነው። አያሳፍሩም። ማፈሪያ ናቸው ቢባሉ ምንም ስህተት የለውም። የችግራችን ሁሉ መፍትሄ ሊሆን የሚገባውን ኢትዮጵያዊነትና ዴሞክራሲያዊነትን አሽቀንጥረው ናቅፋ ደደቢት ጥለውታልና። በዚህ ግንዛቤ ዙሪያ ወያኔንም ሆነ ሌሎችን ስንመረምር የጎደላቸው ንጥረ ነገር ኢትዮጵያዊነት መሆኑን መገንዘብ እንችላለን። በወያኔም ሆነ ተቃዋሚ ነን በሚሉት ዘንድ ይህ መሰረታዊ ማንነት በመካዱ ወይም የለም በመባሉ ክልል ራሱን ውጤት አልባ አድርጎ ሸኝቷል። አሁንም ባዶ እያደረገ ነው። የቴዎድሮስ ዮሐንስና ምኒልክ መንፈስና ቆራጥነት የሚወደሰው ከዚህ አንጻር እንጂ ስህተት በጥላቸውም አልታየም በሚል አይደለም። ታሪክ ያልመዘገበውን ግፍን ተሰራ ብለው ሐውልት እየሰሩና በሕዝብ መካከል ቅራኔን እያፋፋሙ ያሉት ግባቸው በመሰረቱ ከኢትዮጵያዊነት ጋር ስለሚጻረር ነው። ይህን አርማን ግቦ ወያኔን መታገልና መቋቋም አይቻልም። ቢሞከርም ይከሽፋል፣ ይጫጫል፣ ይከስማል። ዛሬም ሌላ ሀቅ የለም። ገንጣይ ለአንድነት ጠቃሚነት ምስክር ሆኖ ሊጠራ እንደማይችለው የደርግ ነፍሰ ገዳዮች ስለ ፍትህና ስለ ሕዝብም ትግል ምስክር ሊሆኑ እንደማይችሉት ሁሉ ወያኔ የአገር አንድነት ጠበቃ ሆኖ ብቅ ቢልም ራሱ የሚያምነው አይሆንም። ወያኔና ኢትዮጵያዊነት ጠላት ናቸውና ነው። ይህ ሐቅ ሆኖ ቆይቶ ሳለ ሁሌም ህሊናቸውን ወደ ጎን ትተው ወያኔና መሰል ሐሳዊ መሲሆችን የሐሰት ነቢዮችን አምነው የሚነግዱና በትግልም እንዲነገድ የሚፈቅዱ ደግሞ ለሚደርስባቸው ቀቢጸ ተስፋ ተጠያቂ ራሳቸው ብቻ ናቸው። ይህን በጊዜ ተረድቶ መደጋገፍና ለኢትዮጵያ መታገል ቀዳሚ መሆን ያለበትም ለዚሁ ነው። ወግ የጎደለው ከፈን የለውም እንዳይመጣ። ወያኔ ባለፉት ጥቂት ወራት ብቻ ብዙ መቶ ዜጎችን ጨርሷል፣ በግድያም በረሃብም አማካይነት። ይህን ሁሉ ግን በሌሎች ላይ ለማሳበብ ሽብርተኝነትን ታገልኩ፣ ኤልኒኖ ቀሰፈን ለማለት ያልፈነቀለው ድንጋይ የለም። የገደል ማሚቴዎቹም በየድረገጹ በህብረተሰባዊ መገናኛ ሁሉ ጩኸቱን አስተጋብተውለታል። ከንቱ ልፋት በዓለም አቀፍ ደረጃ መጋለጡ አልቀረም። ወያኔ ብቻ ሳይሆን አፍቅሮ አሜሪካ ያላቸው አምባገነኖች ሁሉ በመጋለጥ ላይ ናቸው። የዴሞክራሲ ካባቸው ከድሃ ነጠላ የሳሳ ነው። የማታለያው ጊዜ አልፏልና መድረኩ ላይ ያሉት የሌባ አይነ ደረቆች ናቸው። ነፍሰ ገዳዮች፣ የተስፋዬ ወልደ ስላሴ ሰራተኞች፣ ቀይ ሽብርተኞች፣ ሰማያዊ ለባሽ ሽጉጥ ታጣቂ ካድሬዎች፣ ሲያንቀላፉ ወይም ፈርተው ተደብቀው አብዮቱ ያለፋቸው ታጋዮችን ይውደሙ ብለው የጮሁና ጣት የቀሰሩ ባጭሩ የታሪክ አታላዎች የሚባሉት ከዳተኞች ናቸው። ዛሬ አፈመላጭ ሆነው የታገሉትን ዳግም የሚሸልቱ የሌባ አይነ ደረቆች ባጭሩ እነዚህ ናቸው። ዛሬ ስለ ህዝብ ትግል መስክር ተብለው በመሰሎቻቸው ለቃለ መጠይቅ የሚቀርቡት ያሰጥ መርዛቸውን ሲረጩ ወያኔና ሌሎችም የሚያጫፍሩላቸው ችግሩ የግንዛቤ መጫጫት ነው። አልበገር ያለ ጨቋኝ ሁሉ እንደሚደፋ ያየነው ሐቅ ነው። በራሳችንም በሌሎችም ተመክሮ ጊዜ የሰጠው ቅል ከመሆን ወያኔም አያልፍምና ውድቀቱ አይቀሬ መሆኑን መጠራጠርም አያስፈልግም። ይህ ቢባልም በራሱ ወዳቂ ሳይሆን ግፊትን ጠያቂ ነው። ከበን በየፊናችን ወደ ፈለግነው ልንገፋውና ተደጋግፈን አብረን ልንጥለው በጋራ ብንነሳ ብናጠቃው ብናምጽ ብንወጋው ግን እድሜው አጭር ይሆናል። ልዩ ምስጢር የለውም። ማበርና ቆርጦ ለጋራ አገርና ዓላማ መታገል ማለት ነው።
ካዲላክ ለሰስ መቻልኩኝ እንደሰው ላቤስ ላጣነው ሆዴን ሆዴ ባሰው ሆዴን ሆዴ ባሰው የሆነው እሮሮ ስላልተሻለው ነው ካምናው ዘንድሮ ሳልደክም ሳልታክት አላልኩም ልደሰት ዞትር መድከሜ ልኖርነው እንዳትሜ ያለ መጠን ልደሰት እኔ አላልኩም ላቤን እንዳጣም ደግሞ አልፈለኩም። ሰርቼ ለመብላት ስችል በጉልበቴ ራብ አጥቶኛል ተጣቋራ አንጀቴ የሆዴን መናገር ስችል ባንደበቴ በፍራት ተውጧል መላው ሰውነቴ ሳልደክ ሳልታክ አላልኩ ልደሰት ዞትር መድከሜ ልኖር ነው እንዳጥሜ ያለ መጠን ልደሰት እኔ አላልኩም ላቤን እንዳጣም ደግሞ አልፈለግ ያለ መጠን ልደሰት እኔ አላልኩም ላቤን እንዳጣም ደግሞ አልፈለግ መሬት ካልሰጠችው የድካሙን ፍሬ ደስ ብሎ ታርስም ባለም ላይ ገበሬ ትርፍ ካላገኘ ነጋዴ ባመቱ ከርሞ ጥጃ ሊሆን ለምን ነው መልፋቱ ሳልደክም ሳልታክት አላልኩም ልደሰት ዞትር መድከሜ ልኖር ነው እንዳቅሜ ያለ መጠን ልደሰት እናላልኩም ላቤን እንዳጣም ደግሞ አልፈለም ያለ መጠን ልደሰት እናላልኩም ላቤን እንዳጣም ደግሞ አልፈለኩም ላቤን እንዳጣም ደግሞ አልፈለኩም ላቤን እንዳጣም ደግሞ አልፈለኩም።